The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 20 2008 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን እንደምናመሻችኋል።
ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና
ቆንጂት ታዬ ነን።
ድብደባው፣ ስቃዩ፣ መፈናቀሉ፣ ቤተሰብ መራቡ የጥቂት ግለሰቦች ጉዳይ እንዳልሆነ የኢትዮጵያ ሕዝብ ይህንን ጠንቅቆ እንዲያውቅ በሰማያዊ ፓርቲ በኩል ያለን አቋም ለማስተላለፍ ተብሎ የተደረገ ጥሪ መሆኑን ለማስገንዘብ ነው።
የሰማያዊ ፓርቲ ፕሬዚደንት የአቶ ይልቃል ጌትነትን ድምፅ ነው የሰማነው። በአብይ ርዕስ ዘገባለን። አርዕስተ ዜናውን ቆንጅት ታሰማናለች።
ኦሮሚያ ክልል ውስጥ የጸጥታ ኃይሎች እያደረሱ ነው የሚሉት ድብደባና እስራት እየከፋ ሄዷል ሲሉ የአካባቢው ነዋሪዎችና ተማሪዎች ለአሜሪካ ድምፅ ገልጸዋል። በቡሩንዲው የሰላም ድርድር አልካፈልም የሚል የሀገሪቱ ተቀናቃኝ የፖለቲካ ቡድን ማዕቀብ ያገኘዋል ሲል የአፍሪካ ሕብረት አስጠነቀቀ የሚሉት ይገኙበታል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኦሮሚያ ክልል ውስጥ የጸጥታ ኃይሎች እያደረሱ ነው የሚሉት ድብደባና እስራት እየከፋ ሄዷል ሲሉ የየአካባቢው ነዋሪዎችና ተማሪዎች ለአሜሪካ ድምፅ ገልጸዋል። የኦሮምኛ ዝግጅት ክፍላችን ባልደረባ ጃልን የገመዳ ያጠናቀረችው ዘገባ አለ። ጽዮን ግርማ ታቀርበዋለች።
በምዕራብ ኦሮሚያ ዞን ገንጂ ወረዳና ከተማ ውስጥ በሚገኝ የሁለተኛ ደረጃ መሰናዶ ትምህርት ቤት የሚማሩ ተማሪዎች ዛሬና ትናንት የታሰሩ ሰዎች እንዲፈቱ ማስተር ፕላኑ ተግባራዊ እንዳይደረግ በመቃወም ሰላማዊ ሰልፍ ወጥተው እንደነበርና ለተቃውሞ በወጡት ተማሪዎች ላይ ከፍተኛ ድብደባ እንደተፈጸመ ማንነቱ እንዲገለጽ ያልፈለገ አንድ ነዋሪ ተናግሯል።
የተደበደቡትን ወደ ሆስፒታል የወሰዳቸው የለም። ሕዝቡ ልጆቹን ፍለጋ በየጫካው እየሄደ ያለቅሳል። የት እንዳሉ አይታወቅም። የታሰሩትን ለማወቅ እንኳ እሺ ብለው አያሳልፉም። ፖሊስና መከላከያ አካባቢውን ተቆጣጥሮታል። መንቀሳቀስ አይቻልም።
ከተማሪዎቹም በተጨማሪ በከተማይቱ ውስጥ የሚገኙ ሶስት አቃቢያነ ሕግ እንዲሁም በርካታ ነዋሪዎች መታሰራቸው ተገልጿል። የገንጂ ከተማ ከንቲባ አቶ ታመነ አብዲሳ ስለተወሰደው እርምጃ ሲገልጹ
ፖሊሶች እርምጃ የወሰዱት አካባቢውን የረበሹ ተማሪዎች አትረብሹ ለማለት ሲሆን መስፈንም ከሕግ ውጭ ስለሆነ ጥያቄያችሁ በአግባብ ስለሚመለስ ትምህርት ቤት ገብታችሁ ትምህርት ቤት ላይ ድንጋይ መወርወርም ስህተት ነው ብለው ነው።
የዘፈኑትም ዘፈን ኦነግን የሚያወድስ ስለሆነ አሸባሪነት ነው ይላሉ። በሌላ በኩል ደግሞ በሆሮ ጉድሩ ወለጋ ዞን የአሙሩ ከተማ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በመውጣት የታሰሩ ስድስት ተማሪዎች ይፈቱ ብለው ስለጠየቁ ድብደባና እስራት በጸጥታ ኃይሎች እንደደረሰባቸው ነዋሪዎቹ ተናግረዋል። በሌላ በኩል በነቀምቴ የሁለተኛ ደረጃ መሰናዶ ትምህርት ቤት እንዲሁም የጊምቢ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በማድረጋቸው የኃይል እርምጃ እየተወሰደ መሆኑን ነዋሪዎቹ ተናግረዋል።
በሚቀጥለው ወር በሚከፈተው የቡሩንዲ የሰላም ድርድር ሳይካፈሉ በሚቀሩ የሀገሪቱ ተቀናቃኝ የፖለቲካ ቡድኖች ላይ ማዕቀብ ጥላለው ሲል የአፍሪካ ህብረት አስጠነቀቀ። ህብረቱ ሁሉም ወገኖች ልዩነቶቻቸውን እንዲፈቱና ሁከቱን ከመባባስ እንዲከላከሉ ሊያነጋግር ጥረት እያደረገ መሆኑ ይታወቃል። የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሰዛና ላሚኒ ዙማ ጥቃት በሚፈጽሙ ታጣቂ ቡድኖችም ይሁን ከድርድሩ ሸምጋዮች ጋር ለመነጋገር አሻፈረን በማለት በቡሩንዲያውያን መካከል ንግግር እንዳይደረግ በሚያደናቅፍ ማናቸውም ወገን ላይ ማዕቀብ ሊጣል ይችላል ብለዋል። የመንግስቱና የፖለቲካ ተቃዋሚዎች ተወካዮች እንደ አውሮፓውያን አቆጣጠር ጥር 6 ቀን ታንዛኒያ አሩሻ ላይ ተገናኝተው ሀገሪቱን ካለፈው ሚያዝያ ጀምሮ እያመሳት ያለው የፖለቲካ ሁከት እንዳይባባስ ለመከላከል መንገድ እንዲፈልጉ ነው የታቀደው። ይሁን እንጂ ሰኞ ዕለት ዩጋንዳ ውስጥ የተገናኙት የሁለቱ ወገኖች ተወካዮች ልዩነቶቻቸውን እንዴት እንደሚፈቱ አንድም ስምምነት አላደረጉም። በዚያም ላይ የሀገሪቱ መንግስት የአፍሪካ ህብረት ሲቪሎችን ለመጠበቅ 5000 ሰላም አስከባሪ ሰራዊት ለማዝመት ያለውን እቅድ አልተቀበለለትም። ዛሬ የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ በሰጡት መግለጫ ሰላም አስከባሪዎቹ ካለኛ መንግስት ፈቃድ የመጡ እንደሆነ ሀገራችን ላይ ጥቃት እንደተሰነዘረ ቆጥረን በአግባቡ ምላሽ እንሰጣለን ሲሉ አስጠንቅቀዋል። ሰኞ ዕለትም ምክትል ፕሬዝዳንታዊ ቃል አቀባዩ ዣን ክሎድ ካረሬዋ ሰላም አስከባሪ ከመጣ እንደ ወራሪ ኃይል ነው የምንቆጥረው ማለታቸው ይታወሳል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስቱስ ሙዌንቻ ቡሩንዲ ለታቀደው የሰላም አስከባሪ ተልእኮ ይፋ ምላሽ የማትሰጥ ከሆነ ህብረቱ በዝምታ ሊጠብቅ አይችልም ብለዋል። ህብረቱም ሆነ ዓለም አቀፉ ማህበረሰብ ሁኔታዎች አቆልቁለው ወደ ዘር ማጥፋት ቢያመሩ በቸልታ ለመመልከት አይችሉም ነው ያሉት ሙዌንቻ።
ለረጅም ጊዜ ሲጓተት የቆየው የመካከለኛ አፍሪካ ሪፐብሊክ ፕሬዚደንታዊና የፓርላማ ምርጫ ተጀምሯል። ምርጫው በሀገሪቱ በክርስቲያኖችና በሙስሊሞች መካከል ለሶስት ዓመት ገደማ የቀጠለውን ብጥብጥ ያስቆማል ሲሉ ብዙዎች ተስፋ ጥለውበታል። በዋና ከተማይቱ ባንጊ ድምፅ ለመስጠት በረጃጅም ሰልፎች የሚጠባበቁ መራጮች የታዩ ሲሆን አንዳንድ ጣቢያዎች ዘግየት ብለው ከመከፈታቸው በቀር ግጭትም ሆነ ከባድ የምርጫ ሂደት መዛባት ሪፖርት አልተሰማም። ባለፈው እሁድ ሊካሄድ ታቅዶ በቴክኒክ እክሎች ምክንያት ዘግይቶ ዛሬ ለተከፈተው ምርጫ ከፍተኛ የጸጥታ ጥበቃ እየተካሄደ መሆኑ ታውቋል። አሳሳቢ በሆኑ አካባቢዎች የተባበሩት መንግስታት ሰላም አስከባሪዎች የተሰማሩ ሲሆን 300 የታጠቁ ኃይሎች በዋና ከተማይቱ ባንጊ፣ በሌሎች አካባቢዎች ደግሞ 1800 ፖሊስና የጥበቃ ኃይሎች አባላት ተሰማርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሁሉም የሚመለከታቸው ወገኖች ምርጫው በሰላማዊና በተአማኒ መንገድ እንዲጠናቀቅ በቁርጠኝነት እንዲሰሩ አሳስበዋል። በምርጫው 30 ከሚሆኑ ፕሬዚደንታዊ እጩዎችና ለሕዝብ እንደራሴነት ከሚወዳደሩ ብዛት ያላቸው ተፎካካሪዎች መካከል ለመምረጥ 1.8 ሚሊዮን መራጭ ተመዝግቧል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከተሰናባቹ የአውሮፓውያን 2015 መጀመሪያው አንስቶ እስካሁን ወደ አውሮፓ ህብረት ሀገሮች ባህር እያቋረጡ የገቡት ፍልሰተኞች ቁጥር ከ1 ሚሊዮን መብለጡን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ። ለንጽጽር ብሎም ከአንድ ዓመት በፊት የገቡት 216,000 እንደነበሩ ጠቅሷል። ዛሬ ዩኤንኤችሲአር ባወጣው መግለጫ ከስደተኞቹ መካከል ከ80% የሚበልጡት ማለትም እስካሁን ባለው አሃዝ 1,573,000 ብዙዎቹ ሌስቦስ በምትባለው ደሴት በኩል አድርገው ግሪክ የደረሱ ናቸው። ግሪክ ከገቡት የሚበዙት 844,000ዎቹ ከቱርክ ሲሆኑ ሌሎች ደግሞ በሜዲተራኒያን ባህር በኩል አድርገው ጣሊያን የገቡ መሆናቸውንም ድርጅቱ አመልክቷል። ከስደተኛው ገሚሱ ከሶሪያ የተሰደደ ወደ 21% የሚሆነው ደግሞ ከአፍጋኒስታን እንደሆነ ነው ድርጅቱ አክሎ የዘረዘረው። ስደተኞቹ ከጦርነት ከሁከትና ከፖለቲካ መሳደድ እንዲሁም ከኢኮኖሚ ችግር ሸሽተው አውሮፓ ለመድረስ ራሳቸውን ለሞትና ለከባድ ጉዳት በሚያጋልጥ ከባድ የባህር ጉዞ የሚነሱ መሆኑን የመንግስታቱ ድርጅት አስረድቷል። በዚህ የአውሮፓውያን 2015 ዓመተ ምህረት ብቻ 3735 ስደተኞች ሜዲተራኒያን ባህርን አቋርጠው አውሮፓ ለመድረስ ሲሞክሩ ሕይወታቸውን አጥተዋል አሊያም የደረሱበት አልተገኘም።
ኢራን ባለፈው ቅዳሜ ለሙከራ የተኮሰቻቸው ሚሳይሎች በሆርሙዝ ሰርጥ በዓለም አቀፍ የጭነት ማጓጓዣ መስመር ላይ ያልፍ በነበረ አንድ የአሜሪካ አውሮፕላን ተሸካሚ መርከብ በ1500 ሜትር ቅርበት ማለፉን የዩናይትድ ስቴትስ ወታደራዊ ባለሥልጣናት ገልጠዋል። በስፍራው ከዩኤስኤስ ሃሪ ትሩማን መርከብ ሌላ በዩኤስኤስ በክሊ የፈረንሳይ መርከብና ሌሎችም በርካቶች እንደነበሩ ባለሥልጣናቱ ገልጸዋል።
በመጨረሻም ስመ ገናናው አሜሪካዊ ኮሜዲያን ወይም ፌዘኛ ቢል ኮዝቢ የዛሬ 11 ዓመት ፔንሲልቬኒያ ጠቅላይ ግዛት ውስጥ በአንድ ሴት ላይ አድርሷል በተባለው ወሲባዊ ጥቃት ምክንያት አቃቢያነ ሕግ ዛሬ ክስ መስርተውበታል። ኃይል የተቀላቀለበት ምግባረ ብልሹ ጥቃት በሚል የክስ ዶሴ መክፈታቸውን ዛሬ ያስታወቁት የሞንትጎመሪ አውራጃ የመጀመሪያ ደረጃ ወረዳ ፍርድ ቤት ነገረ ፈጅ ክሱ የከባድ ወንጀል ክስ መሆኑንና ኮዝቢ የፊታችን ረቡዕ ከሰዓት በኋላ ችሎት ፊት እንዲቀርብ መጥሪያ ያወጡበት መሆኑን አመልክተዋል። ጥፋተኛ ሆኖ ከተገኘ የ10 ዓመት ወህኒና የ25,000 ብር ቅጣት ይጠብቀዋል። ዘንድሮ 78 ዓመቱን የደፈነው ቢል ኮዝቢ ቀደም ሲልም ሲቀርቡበት የቆዩ ተመሳሳይ ወንጀላዎችን ሲያስተባብል ቆይቷል። አድማጮች፣ ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 20 2008 ዓመተ ምህረት ምሽት ፕሮግራም ነው።
ዋናው ጉዳይ ምንድን ነው? የካምፓኒዎቹ መረጣ ነው። አሁን እሱ ተስማምተናል፣ ካምፓኒዎችን መርጠናል። እስከ ፌብሩዋሪ የመጀመሪያው ሳምንት በፈረንጆች የእኛ መቼ ነው የሚሆነው? ወደ ጥር መጨረሻ መሆኑ ነው። ያኔ ስምምነቱ አልቆ ጥናቱ በይፋ የሚጀመርበት ቀን ይሆናል።
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ከተናገሩት የተቀነጨበ ነበር የሰማችሁት። በመጽሔት ዘገባ ይኖረናል።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደዚሁ ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሕዝባዊ መንግሥት መመስረትና የሀገሩን ሉዓላዊነት መጠበቅ የእያንዳንዱ ዜጋ ኃላፊነት በመሆኑ ኢትዮጵያውያን ሁሉ ድርሻቸውን ይወጡ ሲል ሰማያዊ ፓርቲ ዛሬ ባወጣው መግለጫ ጥሪ አቅርበዋል። ሰማያዊና መድረክ ተባብረው በሚሰሩበት ሁኔታ ላይ እየተወያዩ መሆናቸውም ተገልጿል። ከመንግስት ጋር ድርድር መጀመር የሚቻልበት ሁኔታ በአሁኑ ጊዜ እንደሌለም የፓርቲው መሪ ተናግረዋል። መለስካቸው አመሃ የሰማያዊ ፓርቲን ጋዜጣዊ መግለጫ ተከታትሏል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ ሀገሪቱ ዛሬ ከመቼውን ጊዜ በከፋ ሁኔታ በፖለቲካ በማኅበራዊና በኢኮኖሚ ምስቅልቅል ውስጥ ትገኛለች ብሏል። ይህንን ውስብስብ ችግር ለመፍታት አቅሙም ሆነ ፍላጎቱ የለውም ያለውን መንግሥትም ወይም መግለጫው እንደሚጠራው ገዢው ቡድን በመላ ሀገሪቱ የአፈና እርምጃውን በአስከፊ ሁኔታ ቀጥሎበታል ሲል ከሷል። ሰሞኑን በኦሮሚያ ክልል መብታቸውን ሕጋዊና ሰላማዊ በሆነ መንገድ ጠይቀዋል ያላቸውን ዜጎችንም መንግሥት በጅምላ ገድሏቸዋል፣ አስሯቸዋል ሲልም መግለጫው ይወነጅላል። ከዚህ ጋር በተያያዘም የፓርቲው አባላትና የፓርቲው ጋዜጣ ዋና አዘጋጅ ጌታቸው ሽፈራው፣ ዮናታን ተስፋዬ፣ ቴዎድሮስ አስፋው፣ ዳንኤል ተስፋዬ፣ ኤርምያስ ጸጋዬ፣ ፍሬው ተክሌና ሌሎቹም ተደብድበው በማዕከላዊ እስር ቤት ተወርረዋል ይላል መግለጫው። በመጨረሻም ይህ በእኛ ትከሻ መደንደንና አርያዎቻችንን እያስበላን ዝም ማለታችን አገዛዙ የእድሜ ማራዘሚያ ሁነኛ ዘዴ አድርጎ ቀጥሎበታል ይላል። መፍትሄ ነው ያለውንም የፓርቲው የውጭ ግንኙነት ኃላፊ አቶ አበበ አካሉ በንባብ አሰምተዋል።
በሀገራችን የደረሰውን ግፍና በደል የማስቆምና ህዝባዊ መንግስት የማቋቋም የሀገርን ብሔራዊ ክብርና ሉዓላዊነት የማስጠበቅ ኃላፊነት የጥቂት ግለሰቦችና ቡድኖች ድርሻ ብቻ ሳይሆን የሁሉም ኢትዮጵያውያን ኃላፊነት በመሆኑ ሁሉም የኢትዮጵያ ልጆች አርአያዎቻችንና የቁርጥ ቀን ልጆቻቸውን የመስዋዕትነት ጥሪ በመቀበል ቆርጠው እንዲነሱና የድርሻቸውን እንዲወጡ ጥሪያችንን እናስተላልፋለን።
የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነት የጽሑፉን መግለጫ ተከትሎ በተነሱ የጋዜጠኞች ጥያቄ ላይ ማብራሪያ ሲሰጡ ህዝባዊ መንግስት የማቋቋም ከአገዛዝ ወደ ዴሞክራሲያዊ ስርዓት የመሄድ ሥራ የሁሉም ዜጋ ጉዳይ ሆኖ ሳለ አሁን በኢትዮጵያ የምናየው ግን ባለፉት 24 ዓመታት ጥቂት ለለውጥ የሚታገሉ የእሳት ራት እየሆኑ ለውጡ ግን እስከ ዛሬ አልመጣም ብለዋል። ቀጥለውም
እነዛ ሰዎች አርአያ ሆነው የሚገባቸውን ኃላፊነት ተወጥተዋል። የእነዛን የመሪዎችን ኃላፊነት ተወጥቶ
ይህንን ተግባር ዳር ማድረስ ደግሞ ህዝባዊ መንግስት የማቋቋም የሁሉም የህብረተሰብ ክፍል የሁሉም ዜጋ እያንዳንዱ ዜጋ ኃላፊነት መሆኑን ለማስገንዘብና ድብደባው፣ ስቃዩ፣ መፈናቀሉ፣ ቤተሰብ መራቡ የጥቂት ግለሰቦች ጉዳይ እንዳልሆነ የኢትዮጵያ ህዝብ ይህንን ጠንቅቆ እንዲያውቅ በሰማያዊ ፓርቲ በኩል ያለን አቋም ለማስተላለፍ ተብሎ የተደረገ ጥሪ መሆኑን ለማስገንዘብ ነው።
የፓርቲዎች ግንኙነት ኃላፊም በዚህ ረገድ ሰላማዊና ህጋዊ በሆነ መንገድ የሚንቀሳቀሱ ፓርቲዎች፣ ቡድኖችና ግለሰቦች ብዙ መስዋዕት እየከፈሉ መሆናቸውን በመግለጽ ከህዝቡ ይጠበቃል ያሉትን ድርሻ እንዲህ ሲሉ ገልጸዋል።
የእኛ መሪዎች ህዝብና አጋንንትን ለይቶ ማየት የማይችሉ ሰዎች አጋንንት ብለው ህዝብን ያወግዛሉ። ይሄ ምን ያክል ህዝብን መናቅ እንደሆነ 100% መርጦኛል ያለው ኢህአዴግ ይሄን ያክል ነው ህዝቡ ሲያዋርዱ ያየ ነውና፣ ይሄ አሁን ህዝቡን ነው መድረስ የፈለገው። ህዝቡ የራሱን ድርሻ ይወጣ። በቃ ኢህአዴግ እየመራኝ ነው ብሎ እንዳይጠብቀው ነገ የሚገጥመውን አገርን የመብታተን አደጋ ለመከላከል ህዝቡ ትናንትና ሆ ብሎ የጣሊያን ፋሽስቶችን የተዋጋበትን አይነት ወኔውን አስተባብሮ በሰላማዊ ትግል ከፓርቲዎች ጎን ተሰልፎ መታገል አለበት የሚል እምነት ነው ያለኝ።
ከዚሁ ጋር አያይዘው ጋዜጠኞች ፓርቲው ከሌሎች የፖለቲካ ድርጅቶች ጋር በህብረት ለመስራት ምን እያደረገ እንደሆነ ለቀረበው ጥያቄም አቶ ይልቃል ብዙ መንገድ እንደተሄደ አብራርተዋል። በሳቸው አባባል አሁን ያለው ሁኔታ በተለይ በጥቃቅን የፖለቲካ መስመሮች ልዩነት ለየብቻ መፍጨርጨሩ ትክክል አይደለም ሲሉ ዛሬ ትግሉ የነጻነት ትግል ነው ብለዋል።
ዜጎች በአደባባይ በሚገደሉበት ሁኔታ፣ አንድም ሰው ትንፍሽ ማለት አይቻልም በሚባልበት ሁኔታ፣ ከቤታቸው እየተወሰዱ የሰላማዊ ፓርቲዎች፣ የህጋዊ ፓርቲዎች መግለጫ ብቻ ቤታቸው የተገኘ ሰዎች ሽብርተኛ እየተባሉ በማዕከላዊ እየተገረፈ ባለበት ሁኔታ በፓርቲ ፕሮግራም ልዩነት የምንነታረክበት ጊዜ አይደለም። ይህንንም በመገንዘብ መድረክና ሰማያዊ በበፊትም መልካም ግንኙነት አለን፣ አሁንም በሚያግባቡን ጉዳዮች ላይ አብሮ ለመስራት ሰፊ ስራ እየተሰራ ነው። ምናልባትም በቅርብ ጊዜ የምንሰራቸውን ዝርዝር አክቲቪቲዎች ይፋ የምናደርግበት ይሆናል እንጂ በመሰረታዊ ሀሳብ ላይ ተግባብተን ስራዎችን መጀመራችን ማሳወቅ እፈልጋለሁ።
ከመንግስት ጋር ለመደራደር ስላለው እድል ከጋዜጠኛ ለቀረበው ጥያቄም አቶ ይልቃል በሰጡት መልስ በአሁኑ ወቅት ተስፋ እንደማይታያቸው ተናግረዋል። ምኞትና እውነታ የተለያዩ ናቸው ያሉት የሰማያዊ ፓርቲ መሪ ቆሞ ለመሄድ አልተፈቀደልንም፣ ለመናገር አልተፈቀደልንም፣ እንደ ፓርቲ ለመኖር አልተፈቀደልንም ብለዋል። የፓርቲያቸው አባላትም ከሀገሪቱ የተለያዩ ማዕዘናት ወደ እስር ቤት እየገቡ ናቸው ብለው
በዚህ ውስጥ ንግግር ትጠብቃለህ? ምናልባት ይልቃል መቼ ነው የሚገባ? በላይ ደግሞ ምክትሉ መቼ ነው የሚገባ? የነገረ ኢትዮጵያ ዋና አዘጋጅ በሁላችንም ውስጥ ያለው አቶ ነገሰ መቼ ነው የሚገባው? አቶ አበበ መቼ ነው የሚገባው? የሚል ዜና ነው የምንጠብቀው እንጂ አሁን መንግስት በዚህ ሁኔታ የሞቱ ሰዎችን እንኳን እናዝናለን በማይልበት በጅምላ በጠራራ ፀሐይ ህጻናትን እየገደለ አዝኛለሁ በማይልበት ሁኔታ የኢትዮጵያ ህዝብ አቅሙን አዳብሮ በቃይ ብሎ ይህንን መንግስት የሚያስጨንቅበት ደረጃ ላይ እስካልደረሰ ድረስ በእኔ እምነት ናይብ ፖለቲከኛ አይደለሁም፣ ድርድር የሚቻልበት ነገር አለ ብዬ በቅርብም አላምንም አላስብም።
ከመንግስት ባለስልጣናት ተደጋግሞ እንደሚነገረው ግን ማንም ሰው ሀሳቡን ስለገለጸ ወይም የፓርቲ አባል ስለሆነ አይታሰርም የሚል እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ካርቱም ላይ ተሰባስበው የሰነበቱት የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮችና የውሃ ሀብት ጉዳዮች ሚኒስትሮች በህዳሴ ግድብ ላይ ጥናት የሚያካሂዱ አማካሪ ኩባንያዎችን መርጠው አጠናቀዋል። የቴክኒክ ጥናቱ የፊታችን ጥር መጨረሻ እንደሚጀመር የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለጋዜጠኞች ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በካርቱም የተሰባሰቡት የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በህዳሴው ግድብ ላይ የሚካሄዱ ሁለት ጥናቶች የሚጀመሩበትን ሁኔታ አመቻችተዋል። የመጀመሪያው ጥናት ግድቡ በስንት ዓመት ይሞላ፣ በሚሞላበት ጊዜስ ምን አይነት ቴክኒካዊ ሁኔታዎች መኖር አለባቸው የሚሉትን በዝርዝር ይመለከታል። ሁለተኛው ጥናት ደግሞ በታችኛው ተፋሰስ ሀገራት ሊኖር የሚችለውን ኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖ ይዳስሳል። ይህ ጥናት መካሄድ እንዳለበት ሶስቱ ሀገራት ተስማምተዋል። ጥናቱን የሚያካሂዱ ዓለም አቀፍ ኩባንያዎችንም መርጠው ነበር። ቢአርኤል የተሰኘው የፈረንሳይ ኩባንያ በዋነኛ ስራ ተቋራጭነት ጥናቱን እንደሚያካሂድ፣ ዴልታሬስ የተሰኘው የኔዘርላንድ ኩባንያ ደግሞ በረዳትነት እንደሚሳተፍም በቀደመው ስምምነት ተመልክቷል። ስምምነቱ ግን በታሰበው መንገድ ሳይሄድ ቀረ። ምክንያቱ ደግሞ የሁለቱ የሥራ ተቋራጮች አለመግባባት መሆኑ ተገልጿል። የጥናቱ መዘግየት ያሳሰባቸው አንዳንድ የግብጽ ወገኖችም ኢትዮጵያን ተጠያቂ እስከማድረግ የሄዱበት ሁኔታ ነበር። ኢትዮጵያም እንደዚህ አይነት አስተያየቶች መሰረተ ቢስ መሆናቸውን ስትገልጽ ቆይታለች። በካርቱም የተካሄደውና ትናንት ከስምምነት ላይ የተደረሰበት ስብሰባ እነዚህን ክፍተቶች የሞላ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እንዳሉት የሥራ ተቋራጮቹ መረጣ በስምምነት ተጠናቋል።
ዋናው ጉዳይ ምንድነው? የካምፓኒዎቹ መረጣ ነው። አሁን እሱ ተስማምተናል፣ ካምፓኒዎችን መርጠናል። እስከ ፌብሩዋሪ የመጀመሪያው ሳምንት በፈረንጆች የኛ መቼ ነው የሚሆነው? ወደ ጥር መጨረሻ መሆኑ ነው። ያኔ ስምምነቱ አልቆ ወደ የነዚህ የካምፓኒዎቹ ማለት ነው ሬዲ ስለተመረጡ እነሱ ደግሞ መስማማት አለባቸው ከኛ ጋር። ስለዚህ እነሱ ስምምነቱን ጨርሰው ተዘጋጅተው ማለት ነው ጥናቱ በይፋ የሚጀመርበት ቀን ይሆናል።
በዚህ ስምምነት መሰረት በረዳት ስራ ተቋራጭነት ተመርጦ የነበረው የኔዘርላንድ ኩባንያ ዴልታሬስ አርቴሊያ በተሰኘ የፈረንሳይ ኩባንያ መተካቱ ታውቋል። የፈረንሳዩ ቢአርኤል ደግሞ በኋላ የሥራ ተቋራጭነት ይቀጥላል። ጥናቱ የሚካሄድበት ዝርዝር የጊዜ ሰሌዳ እንደሚወጣ፣ በሶስቱ ሀገራትም ክትትል እንደሚደረግበት የውጭ ጉዳይ ሚኒስትሩ ገልጸዋል። ጥናቱ በሚካሄድበት ወቅት የግድቡ ሥራ እንደማይቋረጥ ከስምምነት ላይ መደረሱን ማስረድተዋል።
ስምምነቱ ላይ ያለው ያው ግንባታው አይቆምም፣ ያው ግንባታው እየቀጠለ ነው። ስለዚህ ይሄን ሊያወናብዱ የሚፈልጉ ካሉ ሊናገሩ ይችላሉ። ግን ከዚህ ይሄ ቁርጥ ያለ ነገር አለው። ኢቭን ስምምነቱም ላይ ብትሄዱ ግንባታው ጎን ለጎን ይሄዳል የሚል ነው።
የውጭ ጉዳይ ሚኒስትሮቹ በካርቱም ስብሰባቸው የሀገራቱ መሪዎች የተፈራረሙት የመርህ ስምምነት በሚተገበርበት ሁኔታ ላይ መወያየታቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁኝ። ሲፒጄ በሚል ምህጻረ ቃል የሚታወቀው የጋዜጠኞች ደህንነት ተሟጋች ቡድን በመላው ዓለም ስለተገደሉ ጋዜጠኞች ዓመታዊ ሪፖርት አውጥቷል። አፍሪካ ውስጥ ስላለው የሚዲያ ሁኔታ ሲፒጄ በሪፖርቱ ያካተተውን የቪኦኤው ሌሂ ሩቫጋ ከናይሮቢ ዘግቧል። ዝርዝሩን አዳነች ሳህዬ ይዘዋለች።
ዋዌሩ ሙጎ ዕድሜው 46 ሲሆን ለ15 ዓመታት ያህል በጋዜጠኝነት ሰርቷል። በአሁኑ ወቅት ደግሞ ሚዲያን የማማከር ተቋም መስርቷል። በኬንያና በመላ አፍሪቃ ያሉት ጋዜጠኞች ተግዳሮቶች ይገጥሟቸዋል። በተለይም መንግስታት ሊያስፈራሯቸውና ሳንሱር ሊያደርጉባቸው ይሞክራሉ። ይህ ሁኔታም ነጻ ፕረስ እንዳይዳብር ይገድባል ይላል ሙጎ።
እነዚህን ጉዳዮች አጉልቶ ለማቅረብ ሲሞከር መንግስት ወንጭፉን ይዘረጋል። መንግስት የአገር ወዳድነት ስሜት የሌለህ አድርጎ ሊያቀርብህም ይሞክራል። በውጭ ኃይሎች የተገዛህ ነህ፣ ለተቃዋሚዎች ነው የምትሠራው ብሎ ይለጥፍብሃል። በዚህም ምክንያት ጋዜጠኞቹ ራሳቸውን ሳንሱር ለማድረግ ይሞክራሉ።
የኬንያ የምክር ቤት አባላት ፕረስ ለፓርላማ ጉዳይ እንዳይዘግብ የሚገድብ ሕግ ለማውጣት ሞክረው ነበር። በመጨረሻ ግን የሚዲያ ድርጅቶችና ሕዝባዊ ማኅበራት ተቃውሞ በማሰማታቸው አከራካሪው አንቀጽ ተሰረዘ። በያዝነው ዓመት በዓለም ደረጃ 69 ጋዜጠኞች ስራቸውን በማከናወን ላይ እንዳሉ መገደላቸውን ለጋዜጠኞች የሚሟገተው ኮሚቴ ገልጿል። ብዙዎቹ አልቃይዳንና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በመሳሰሉት እስላማዊ አማጽያን እንደተገደሉ ሲፒጄ ጨምሮ ገልጿል። አብዛኞቹ ጋዜጠኞች የተገደሉት ሶሪያ ላይ ሲሆን 11 አፍሪካ ውስጥ ነው የተገደሉት። 5ቱ በጦርነት በደቀቀችው ደቡብ ሱዳን። በናይሮቢ ዩኒቨርሲቲ በሕግና በዲፕሎማሲ ክፍል የሚሰሩት ፌሊክስ አዲማሲ ጋዜጠኞች የመንግስታት ድጋፍ ስለማያገኙ ደቡብ ሱዳንን፣ ሶማሊያንና ሰሜን ናይጄሪያን ከመሳሰሉት የግጭት ቦታዎች ለመዘገብ ይጠነቀቃሉ ብለዋል።
ምክንያቱም አንደኛ ችግር እስካሉባቸው ቦታዎች ድረስ ሄደው መዘገብ አይችሉም። ሁለተኛ ወጣ ብለው ለመዘገብ የሚሞክሩ ጋዜጠኞች አደጋ ሊገጥማቸው እንደሚችል ይረዳሉ። ስለሆነም ስለሚዘግቡት ነገርና የት ሄደው መዘገብ እንዳለባቸው ሐሳቤ ውስጥ በማስገባት በጣም መጠንቀቅ ይኖርባቸዋል። ለዚህ ምክንያት የሚሆነው በሕግ የመገዛት ደንብ ባለመኖሩ ነው። ሕጎችም ካሉ ሁሉ ይከተላቸዋል ማለት አይደለም። በደካሞቹ ሀገሮች ለሚዲያ መቆም የሚችል ጠንካራ ሕግ የለም።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት የደቡብ አፍሪካ መንግስትና ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ትራንስፎርሜሽን በሚል ሽፋን ሚዲያን ሊገድብ የሚችል ችሎት እንዲመሰረት እየገፉ ነው። ኢትዮጵያ ውስጥ ደግሞ ብዙ ጋዜጠኞችና የሚዲያ ሰራተኞች በስራቸው ምክንያት ይታሰራሉ ወይም በሌሉበት ተፈርዶባቸዋል ይላል አምነስቲ። ቤንጂ እንዶሎ የተባሉ የህዝባዊ መብት ታጋይ እንዲህ አይነቱን የማስፈራራት ተግባር ማቆም የሚቻለው መንግስታዊ ያልሆኑ አካላት በሚያደርጉት የተባበረ ጥረት ነው ብለዋል።
ኢንተርናሽናል ፕሮሰሰስ ሲቪል ራይትስ ሙቭመንትስ non-governmental organizations and even church organizations
ዓለም አቀፋዊ ሂደቶች፣ የህዝባዊ መብት ንቅናቄዎች፣ መንግስታዊ ያልሆኑ ድርጅቶች፣ የአብያተ ክርስቲያናት ድርጅቶችና ሚዲያው ተባብረው እነዚህን ሀገሮች ለጠፋው ህይወት ተጠያቂ ሊያደርጓቸው ይችላሉ። የፈለጉትን ያደረጉ ሊኖሩ አይችሉም። በእነዚህ ሀገሮች በዚህ መልክ ለውጥ ሊመጣ ይችላል፣ ተጠያቂነትም ይኖራል።
በያዝነው ዓመት ከደቡብ ሱዳን ሌላ ጋዜጠኞች የተገደሉባቸው የአፍሪካ ሀገሮች ሶማሊያ፣ ኬንያ፣ ሊቢያና ጋና ናቸው። የመን ላይ ደግሞ 5 ጋዜጠኞች ተገድለዋል።
የመጽሔት ክፍለ ጊዜያችንን አጠናቀናል። በነገራችን ላይ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080ና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታደምጡ እንጋብዛለን። ለሄኖክ ብዬ ነው ደመቅ ያደረኩት። ከምሽቱ 1 እስከ 1 ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ።
በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አድርጉን፣ ተነጋገሩ።
ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ደግሞ ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020 ልድገመው፣ ቁጥሩ ማሳሳትኩ 641-552-5020 ለእንግሊዝና ለሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44-33-00-102-288 ናቸው ቁጥሮቹ።
እነዚሁ ቁጥሮች በመላው ዓለም የሚሰሩ መሆኑንም ማሳሰብ እንፈልጋለን። ለቅርበት ያህል ነው ሀገሮቹን የጠቀስ ነው። በእጅ ስልካችሁ ደግሞ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንም በቀላሉ ማግኘት ትችላላችሁ።
በስቱዲዮ ቴክኒሽያናችን ግሬግ በርንስ ነው። ፕሮግራሙን እየመራ ያለው ንጉሡ ታምሬ ነው። አስተናጋጆቻችሁም እኔ ሰሎሞን አባትና
ቆንጂት ታዬ ነን። አሁን ከእናንተ የስልክ አስተያየቶች ጥቂቱን እናሰማ።
መናገር እኔ እንኳን የምፈልገው በደርግ ስልጣን ላይ በሚወጣበት ሰዓት የአራት ዓመት ልጅ ነበርኩኝ። ከዛን ጊዜ ጀምሮ እስካሁን ባለው ጊዜ ያው ኢትዮጵያ ውስጥ ነው የምኖረው። አንዳችም ቀን የኢትዮጵያ ሕዝብ የራሱን እድል ራሱ ሲወስን አይተን አናውቅም። የናፈቀኝ እሱ ነው። ከእንግዲህ ምን ያህል እንደምኖር አላውቀውም፣ ግን ያንን ሳላይ ማለፍ በጣም ነው የሚከብደኝ። ምንድን ነው የወደፊት እድላችን? ህዝቦች ድምጻቸው ተሰምቶ በታሪክ ውስጥ አያውቅም። ማንም ሰው ስልጣን ላይ የሚወጣው እስከዛሬ የነበሩት መንግስታት በመሳሪያ ፈሙዝ ነው። ወደፊትም በዚሁ መንገድ የሚቀጥል ይመስለኛል። ሰዎች ሰላማዊ ሰልፍ ስላደረጉበት አጠፌታው ያው በጥይት ይገደላሉ። በጣም የሚያሳዝን ነገር ነው። ዓለም በሰለጠነበት ዘመን የምሰማው ነገር ሁሉ በጣም የሚረብሽ ነው። ትላንት ደርግ ገደለን፣ ደርግ ጨፈጨፈን ሲሉ የነበሩ ሰዎች ከደርግ በባሰ ሁኔታ ነው። መልካም ቀን ቪኦኤ። ዳንኤል እባላለሁ። አስተያየት መስጠት የምፈልገው ባለፈው ከአንድ ሳምንት በፊት አዳነች ፍሳዬ፣ አቶ በቀለ ነጎና አቶ ልደቱ የሚባሉ ሁለት ሰዎች አቅርባ ስታነጋግር ነበር። አቶ ልደቱ የአዲስ አበባ ማስተር ፕላን ይደግፋሉ። የአዲስ አበባ ማስተር ፕላን በስራ ላይ መዋል አለበት፣ ምክንያቱም ያለ ማስተር ፕላን ምንም ሊሰራ አይችልም። ከተሞች ማደግ አለባቸው። የከተማን እድገት መክታት አንችልም። ያ የማይቀር ነው የትኛውም ዓለም ኤሮፕን ብትሄዱ ብለዋል። ምሳሌ ግን አልጠቀሱም ስለ ኤሮፕ። የተለያዩ ከተሞች ማየት እንችላለን። በዛን ወቅት አቶ በቀለ ነጋ ትክክለኛ መልስ መስጠት አልቻሉም። የከተማ እድገት እስከ ተወሰነለት ድረስ አንድ ከተማ ያድጋል፣ ከዛ በኋላ ግን አያድግም። የከተማ እድገት ይገታል። ስለዚህ የአዲስ አበባም እድገት ማደግ እስከሚገባው ያድጋል፣ ከዛ በላይ ሊያድግ አይችልም። ከዛ በኋላ ያለው እድገት በኦሮሚያ ክልል ስር መሆን የሚችል ነው። አዲስ አበባ የሚኖሩ ሰዎች ኦሮሚያ ውስጥ ቤት መስራት ይችላሉ፣ እየተመላለሱ መስራት ይችላሉ። ኦሮሚያ ውስጥ ሊሰሩ ያሉ ፋብሪካዎች፣ ሌሎችም ማንኛውም ነገር በኦሮሚያ ክልል ስር ሆኖ በሚሰራበት ሰዓት ያንን በሚመለከት የኦሮሚያ ምክር ቤት ነው የሚመለከተው። ገበሬዎች ይነሱ፣ ኦፍኮርስ መነሳት ካለባቸው ይነሳሉ። የክልሉ ጉዳይ ነው፣ የክልሉ ህዝብ ተወያይቶ ሊያደርገው የሚችል ነው። ከአዲስ አበባ ግን እንውጣ። ያ ሁሉ በኦሮሚያ ስር ሊሆን የሚችል እድገት ነው። እድገትን የሚቃወም የለም። የህዝቦች ድምፅ ይሰማ ነው ዋናው ነገር።
ለተከበራችሁ ቪኦኤ ፕሮግራም አዘጋጆች፣ በተለያዩ ጊዜያቶች የተለያዩ አድማጮችን አስተያየቶች ስለ ሀገራችን ታስደምጡናላችሁ። በአብዛኛው አስተያየት ከሁለት ጎራ የሚመጣ አስተያየት እንጂ ስለ ሀገራችን መፍትሄ የሚያመጣ አስተያየት ውስን ነው። በእኔ አስተያየት ከፖለቲካው ባሻገር እያንዳንዱ ኢትዮጵያዊ ለሰላም ፊቱን ወደ እግዚአብሔር የሚመልስበት ጊዜ ላይ ደርሰናል። ይህንን እያንዳንዱ መገንዘብ ይኖርበታል። አገራችን ምድሪቱ የተባረከች ናት። ነገር ግን ህዝቡ ፊቱን ከእግዚአብሔር አርቋልና ስለ ህዝቡና ስለ ሀገሪቱ መጸለይ ይኖርብናል። ትልቅ የሆነ የጠላት አሰራር በሀገሪቱ ላይ እያንዣበበ ነውና ስለዚህ እባካችሁ የምክር ሀሳቦችን አስተናግዱ። አለበለዚያ ያቺ ታላቅ ታሪክ የነበራት ሀገር ወደ አላስፈላጊ ትልቅ ችግር እየገባች ስለሆነ ሁሉም ሰው ስለ ሀገሩ ሰላም ቆም ብሎ ማሰብ አለበት። ቪዎች አመሰግናለሁ። ሀገራችን ኢትዮጵያን እግዚአብሔር ይባርካት።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች አሁን ከምሽቱ 3:33 ነው አዲስ አበባ ላይ። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን።
ቀጥሎ በምናቀርባቸው ቅንብሮች የአፍሪካን ያለፈ ዓመት ፈተናዎች እንዲሁም ወደ አሜሪካውያንም ዘለቅ ብለን ስኬቶቻቸውን እንዳስሳለን። አብራችሁን ቆዩ።
ነገ እኩለ ሌሊት ላይ የሚጠናቀቀው የአውሮፓው 2015 ዓመተ ምህረት ለአፍሪካ እምብዛም የሚያስቀና ዓመት አልነበረም። እንዲያውም በብዙ መልኩ የሰቀቀን ነበር ለማለት ያስደፍራል። ምስራቅና ደቡባዊ አፍሪካን የመታት ኤልኒኞ ወለድ ድርቅ ብርቱ የምግብ እጥረትና ተያያዥ ቀውሶችን አስከትሏል። በደቡብ ሱዳንና በማዕከላዊ አፍሪካ ሪፐብሊክ በርትተው የዘለቁት የእርስ በርስ ብጥብጦች ጦስ የሀገሮቹን ሕዝቦች ለክፉ ረሃብ ዳርጓል። ሳህል አውራጃን ያስራበው ደግሞ የድህነቱን መክበድና ድንገተኛው የሕዝብ ብዛት ማሻቀብ ነው። ጆሐንስበርግ ደቡብ አፍሪካ የምትገኘው ሪፖርተራችን አኒታ ፓውል የአህጉሪቱን ያለፈ ታሪክ ጉዞና የረሃብ ታሪኳን ለመዳሰስ ሞክራለች። በጥቅሉ እነዚህ በመላ አህጉሪቱ ላይ ጫና ያሳደሩት የአየሩ ጠባይ መነጫነጭና የሰማዩ በወትሮ ቀጠሮ ያለመገኘት፣ ግጭቶችና የድህነቱ አብዝቶ መበርታት ናቸው አፍሪካን ዘንድሮ እንዲህ ያስራቧት። በሚሊዮኖች የሚቆጠሩ አፍሪካውያን ናቸው ዘንድሮ የተራቡ። እየተራቡ ያሉና በመጪዎቹ በርካታ ወራትም አጣዳፊ የምግብ እርዳታ እየፈለጉ የሚቀጥሉት ሚሊዮኖች አይደሉም፣ በአስሮች ሚሊዮኖች የሚቆጠሩ የአፍሪካ ልጆች ናቸው። የምስራቅ አፍሪካዊቱ ደቡብ ሱዳንና ደቡባዊቱ ማላዊ ተርበዋል። እንዲሁም በመካከላቸው ያለ ግዙፍ አገር ማዕከላዊ አፍሪካ ሪፐብሊክ ራበኝ ስትል ውትወታ ከጀመረች ሰነባብታለች። ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው ሪፖርት እንደተናገረው ከሰሃራ በስተደቡብ ያለው አፍሪካ ዘንድሮ ከድፍን ዓለም አብዝቶ የተራበው እንደሆነ የተባበሩት መንግሥታት ድርጅቱ የዓለም የምግብ ፕሮግራም WFP አስታውቋል። ከአራት ሰዎች አንዱ የሚላስ የሚቀመስ የለውም። በዚህ ክልል 23 ሚሊዮን ሕፃናት ወደ ትምህርት ቤት የሚሄዱት እየተራቡ ነው። ሲመለሱም የሚጠብቃቸው ምግብ አንድም የለም፣ ወይም እዚህ ግባ የሚባል አይደለም፣ ጥሬ ብጤ ነገር ቢቆረጣጥሙ ነው። በአፍሪካ ደቡባዊ ንፍቀ ክበብ ለሚኖሩ ለርሃባቸው ዋነኛ ሰበብ የአየሩ ጠባይ አለመረጋጋት ነው። ይህም ይህንን የተጠናቀቀውን 2015 ዓመተ ምህረት ከወትሮ በተለየ እጅግ የከበደ ፈተና የበዛበት አደረገው።
I think what makes things different this year is the combination of
የዚህን ዓመት ሁኔታ እየተለየ ያደረገው መጀመሪያ ድርቅ መጣና ከዚያ ኤልኒኞ ተከተለ። ኤልኒኞ ያስከተለው ችግር አካባቢው በሁለት ተከታታይ ወቅቶች በድርቅ እንዲመታ አደረገው። የዓለም የምግብ ፕሮግራሙ ዴቪድ ኦር ናቸው ይህንን የሚነግሩን። 70% የሚሆነው ሰው ኑሮውን የመሰረተው ከእጅ ወደ አፍ በሆነ አነስተኛ እርሻ ላይ ለሆነበት ለዚህ ክልል ይህ ትልቅ አደጋ ነው። የአፍሪካ መሪዎች ራሳቸውም ሊጫወቱት የሚገባ ልዩና ቁልፍ ሚና እንዳለ ራሳቸው እየተናገሩ ነው። የረሃብ ቀውስ በከፊል የራሳቸውም የአስተዳደርና የአያያዝ ችግር መገለጫ እንደሆነም ይናገራሉ። ከጥቂት ወራት በፊት በዚሁ ጉዳይ ላይ የተናገሩት የማላዊ የገንዘብ ሚኒስትር ጉዳል ጎንዌ እንዲህ አይነቱን የረሃብ ሁኔታ ቅሌት ብለው ጠርተውታል። ጥረታችንን ማሸነፍ በምንችልበት ሁሉ ልናሸንፍ በሚያስችለን ሁኔታ በእጥፍ ማሳደግ አለብን ነው ያሉት የማላዊው የገንዘብ ሚኒስትር ጉዳል ጎንዌ። ኢትዮጵያ ውስጥ እጅግ በበረታው ድርቅ ምክንያት በመጪዎቹ ወራት ውስጥ ከ10 ሚሊዮን በላይ ሰው የምግብ እርዳታ እንደሚፈልግ መንግሥቱ አስታውቋል። ለዚህ ደግሞ እስካሁን ታይቶ የማይታወቅ 14 ቢሊዮን ብር ረሃቡን ለመቋቋም ሥራዎች መንግሥቱ መመደቡን አስታውቋል።
The government is very vigilant and we have a national disaster preparedness committee which convenes
መንግስት አይኖቹን ከፍቶ ሁኔታዎቹን እየተከታተለ መሆኑን የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ ጌታቸው ረዳ ተናግረዋል። በሳምንቱ ውስጥ የሚታዩ ለውጦችንና ክስተቶችን እያየ በየሳምንቱ ሰኞ እየተገናኘ የሚገመግም የአደጋ ዝግጁነት ብሔራዊ ኮሚቴ እንዳለም ተናግረዋል። በሌሎች የአፍሪካ አካባቢዎች የሚስተዋሉት ደግሞ ተጎትተው የመጡ የሚመስሉ የረሃብ አደጋዎች ናቸው የወደቁበት ሰው ላይ። ለምሳሌ በደቡብ ሱዳን የተካረረውና አልበርድ ብሎ የሰነበተው መቆራቆስና ትርምስ ገበሬውን ከክረምቱ አስተጓጎለ፣ ከማሳው አፈናቀለ፣ የምግቡን መጥፋት አስከተለ። በዚያ በመቶ ሺዎች የሚቆጠሩ ናቸው ዘንድሮ እጃቸውን የዘረጉ። ራሳቸው አምርተው ለሌላውም በተረፉ ነበር ሰላም ቢሆን። ግብረ ሰናይ ድርጅቶችና ለጋሽ አገሮች እኮ ሊያደርጉ የሚችሉት የተወሰነ ነው።
We and the other humanitarian agencies are there to support the governments and that's more and more what we were doing.
የተባበሩት መንግስታት ድርጅቱ የዓለም የምግብ ፕሮግራም WFP ዴቪድ ኦር የሚሉት እኛና ሌሎችም ሰብአዊ ድጋፍ ሰጪ ድርጅቶች እዚያ ያለ ነው መንግስታቱን ለመደገፍ ነው። በስራችን ይበልጥ የምናተኩረውም በዚሁ ላይ ነው ነው። እንዲህ ጊዜው ዘመም ባለ ወቅት አሉ ኦር፣ የእርዳታ መርሃ ግብሮቻችንን ልናንቀሳቀስና ሌሎችም የምግብ እርዳታ አቅርቦት ሥራዎችን ልንሰራ ቢሆንም ዋናው ተግባራችን ግን የቴክኒክ ድጋፍና የተቋማትን አቅም ማጠናከር፣ መንግስታት ችግሮቻቸውን ራሳቸው መፍታት እንዲችሉ ማገዝ ነው። መፍትሄዎች ከውጭ አይመጡም። አፍሪካውያን ከፊታችን በተደቀነውና ፈተናን ባረገዘውም ዓመት በአውሮፓው 2016 ዓ.ም ችግሩን ተጋፍጠው በድል ለመውጣት ቢሹ መሪውን መጨበጥ ያለባቸው የአፍሪካ መንግስታት ራሳቸው ናቸው። የብዙዎች ምክር ነው።
ተከታዩ ቅንብር ደግሞ የምስራቅ አፍሪካን የስደት ምንጭ ይዳስሳል።
በርካታ የአፍሪካ ቀንድ ሀገሮች የአውሮፓ ህብረት የመደበውን የእርዳታ ገንዘብ ለመቋደስ የመጀመሪያዎቹ ይሆናሉ። 2 ቢሊዮን ዶላር ያስቸኳይ ጊዜ እርዳታ የሚውለው ባለፈው ዓመት በብዙ ሺህ የሚቆጠሩ ፍልሰተኞች ወደ አውሮፓ እንዲጎርፉ ያደረገውን ስርወ ምክንያት ለመዋጋት ነው ተብሏል። የአውሮፓ ህብረት እቅድ በየሀገሩ የተሻለ የድንበር ጥበቃ መመስረት፣ ምጣኔ ሀብትን ማሻሻል፣ ተፈናቃዮችና ስደተኞችን እንደ ደቡብ ሱዳን፣ ኢትዮጵያና ዩጋንዳ ባሉ ሀገሮች ማስፈር ነው። ዴቪድ አርኖልድ ሰፋ ያለ ዘገባ አጠናቅሯል። ሰሎሞን ክፍሌ ይዞታል።
የአውሮፓ ህብረት 2 ቢሊዮን ዶላር ለአፍሪካ የመደበው ህገወጥ ፍልሰትን ይቀንሳል ብሎ በማመን ነው። ገንዘቡም በኢኮኖሚ ልማት፣ በድንበር ቁጥጥርና የሽብርተኞች እንቅስቃሴዎችን ለመከታተል ይውላል። የአውሮፓ መሪዎች በጉዳዩ ላይ ከአፍሪካ መንግሥታት ጋር ንግግር የጀመሩትም ባለፈው ወር በማልታው ጉባኤ ወቅት ነው። በአውሮፓ ኅብረት ኮሚሽን የዓለም አቀፍ ትብብር የልማት የሰብአዊ እርዳታና የቀውስ አስወጋጅ ክፍሉ ቃል አቀባይ አሌክሳንደር ፖላክ ይባላሉ። የኅብረቱን ግቦች ያስረዳሉ።
The fund has really four types of actions. The first one indeed is to support
የተመደበው ገንዘብ አራት ቁም ነገሮችን ያስፈጽማል። የመጀመሪያው የተሻለ የኢኮኖሚ እድል ለመፍጠር የየሀገሮቹን ምጣኔ ሀብት አስመልክቶ ሪፖርት ማቅረብ ነው። ሁለተኛው ለሕዝቡ መሠረታዊ አገልግሎቶችን ማቅረብ ይሆናል። ሦስተኛው ደግሞ የአፍሪቃ ሸሪኮቻችንን የድንበር ጥበቃ አቅማቸውን በማስፋት ሕገ ወጥ አጓጓዦች ሰዎችን ለአደጋ እያጋለጡ በሜዲትሬኒያን ባህር ላይ እንዳያሰፍሩ የመከላከል ኃይላቸውን ማጠናከር ነው። አራተኛው የጸጥታ ጉዳይ ነው። ጽንፈኝነትን ለመዋጋት በአብዛኛው ከመንግስታቱ ጋር መስራትን ይጠይቃል። ያ ሲሆን መረጃ መሰብሰብና መጋራት ይቻላል። ለዚህ ተግባር እገዛ ማድረግ ደግሞ ጽንፈኝነትን ለመቆጣጠር የተያዘውን ጥረት ያግዛል።
አፍሪካውያንን ለስደት የሚያበቁ ምክንያቶች ከሀገር ሀገር ይለያያሉ። ለምሳሌ ከኤርትራ አብዛኛው የሚሰደደው በተለይ ወጣቱን እንዲጎርፍ የሚያደርገው በዚያች ደሃይቱ ሀገር የሚካሄደው አስገዳጅ ወታደራዊ ምልመላ ነው። አሌክሳንደር ፖላክ እንደሚሉት በኢትዮጵያ፣ በሶማሊያ፣ በዩጋንዳና በደቡብ ሱዳን ግን ምክንያቶቹ የተለያዩ ናቸው።
ደቡብ ሱዳንን በምሳሌነት መውሰድ ይቻላል። የአመራሮችን አስተዳደር ብቃት፣ የሀብት ምንጩን፣ አጠቃላይ መረጋጋቱን እናግዛለን። በኢትዮጵያ ቅይት እርምጃዎችን ነው የምንወስደው። አንደኛው የስደተኞቹን ፍሰትና ውህደት በማቀናጀቱ ዘርፍ እንረዳለን። በአብዛኛው አስተዳደራዊ ጉዳይ ነው። ሦስተኛዋ በምሳሌነት የምትጠቀስ ኡጋንዳ ናት። በሰሜናዊ ግዛቷ የጸጥታ ችግር በመኖሩ የስደተኞች ሰፈራን እናግዛለን። ሕዝቡ ጥበቃ ያስፈልገዋል። በዚያ ላይ መሠረታዊ የሆኑ የማኅበራዊና ኢኮኖሚያዊ አገልግሎቶች ከፍተኛ እጥረት አለ። የጸጥታ ችግር ባለበት ሁሉ ልማት አይኖርም። ሶማሊያ ኢኮኖሚዋ ቢሻሻልም መንግሥት የዜጎቹን ደህንነት የመጠበቅ አቅሙ ግን የለውም።
የአውሮፓ ኮሚሽን በቅድሚያ የምሥራቅ አፍሪካ ሀገሮችን ችግር ለመቅረፍ ነው ያቀደው። የምዕራብ አፍሪካ ሀገሮች ለአውሮፓ ፍልሰተኞችንና ስደተኞችን በገፋ አላበረከቱም ሳይሆን የሁለቱም አካባቢ ሀገሮች ሕዝቦች ወደ አውሮፓ የሚጎርፉበት ዋና ምክንያት በቀጥታ ከሽብር ጋር የተያያዘ በመሆኑ ነው። እንደገና አሌክሳንደር ፖላክ
We're talking now of the Horn of Africa, but yeah, we'll announce new projects as well in the Sahel. So given the example of...
አሁን እየተነጋገርን ያለነው ስለ አፍሪካ ቀንድ ነው። በሳህል አካባቢም ሊሰራ ይችላል። አዲስ ፕሮጀክት በቅርቡ አስተዋውቀናል። የማሊን ወይም የኒጀርን ምሳሌ ልስጥህ። ማሊና ኒጀር ትብብራቸውን በማስፋት ለጸረ ሽብር እርምጃዎች አጋዥ የሆኑ የክትትልና መረጃ ስብሰባ ስራንም ለመስራት ጠይቀውናል። እና ይሄ በአውሮፓውያኑ የተመደበ 2 ቢሊዮን ዶላር ይበልጥ ትኩረት ያደረገው በድንበር ጥበቃ ማጠናከርና የነኛን ወንጀለኛ ቡድኖች ጥቃት ለመከላከል የሚያስችል አቅም መገንባትን ያጠናክርልናል። የኔ ጥያቄ ይሄ ነው። ምክንያቱም ሕገ ወጥ አጓጓዦች በፍልሰተኞቹና በአጠቃላይ ባለም አቀፉ ኅብረተሰብ ላይ የሚፈጸሙት ጥቃት ጥበቃ ያስፈልጋልና
አሁን አንዳንድ የአውሮፓ ሀገሮች የፖለቲካ ስደተኞችን ከኢኮኖሚ ስደተኞች መለየት ጀምረዋል። ምክንያቱም የኢኮኖሚ ስደተኞች ከሆኑ ወደ ሀገራቸው እንዲመለሱ ይደረጋል። ይህን መሰሉ ሳኔዎች ግን በጥድፊያ የተደረገ በመሆኑ ስደተኞችን ሊጎዳ ይችላል ሲሉ ታዛቢዎች ይመክራሉ። ያም ሆነ ይህ ግን ብዙዎቹ የአፍሪካ ፍልሰተኞች የኢኮኖሚ ስደተኞች ናቸው ተብለው እንዲመለሱ ይደረጋል። የአውሮፓ ህብረት በፈቃዳቸው የሚመለሱ ካሉ ፕሮግራም ዘርግቶ ተወያይቶበታል እና ውን ከፍተኛ ገንዘብ ከፍለው ያን አደገኛ ጉዞ ያከናወኑና ለረጅም ጊዜ የቆዩ የአፍሪካ ስደተኞች በገዛ ፈቃዳቸው ወደ ሀገራቸው ይመለሳሉ ተብሎ ይታመናል። እንዴትስ ነው ተግባራዊ ሊሆን የሚችለው? ፖላክ ያስረዳሉ።
Could as well include voluntary returns of, take the example of Somalia, but of nationality from Europe to Africa. So it's like
እርግጥ በበጎ ፈቃድ የሚመለሱ ስደተኞችንም ያካትታል። ለምሳሌ ሶማሌዎችን ከአውሮፓ ወደ አፍሪካ ማጓጓዝ። ይሄ ሁሉ ተግባራዊ ሊሆን የሚችለው ግን ጠንክረህ ከሰራህ ነው። ለዚህም ነው ይሄ በአውሮፓ ማህበር የተመደበው ገንዘብ የኢኮኖሚውን፣ የሶሻሉን፣ የፍልሰተኞችንና ሌሎችንም ችግሮች ለመዳሰስ የሚሞክረው። አንዱን ነገር ብቻ ነጥለህ ወስደህ መፍትሄ ማግኘት አትችልም። ከአፍሪካ ሸሪኮች ጋር በጋራ ካልተሰራ ግባችንን መምታት አንችልም።
የአውሮፓ ህብረት ለአፍሪካ ሀገሮች የሶሻልና የምጣኔ ሀብት ልማት ገንዘብ ሲመድብ ይህ የመጀመሪያው አይደለም። የዘንድሮውና የመጪዎቹ በርካታ ዓመታት ትኩረት ግን የአውሮፓና አፍሪካ ሀገሮችን ህዝቦች በማረጋጋቱ አስፈላጊነት ላይ የተመሰረተ ነው።
አሁን የሚቀርበው ደግሞ አሜሪካና ህዝቧ ይሆናል። 2015 እና በጎ ያደረጉ አሜሪካውያን
ለአውሮፓውያን 2015 ዓመተ ምህረት ነገ ሐሙስ የመጨረሻው ሎውና ማምሻው ነው። የቪኦኤዋ ጁሊ ታቦ በየማህበረሰቦቻቸው አውንታዊ ልዩነት ያመጣ የበጎ አድራጎት ተግባር ያከናወኑ አሜሪካውያንን መለስ ብላ ታስታውሳለች። ፒያኖ ተጫዋች፣ ሙዚቀኛ፣ በገንዘባቸው በጎ አድራጊ፣ ሌሎችን የሚያነቃቃ በጎ ሥራ ያከናወኑ ተማሪዎች አሉባቸው። ቆንጅት ለዛሬ አሜሪካና ህዝቧ ይዘዋለች።
ታስታውሱ እንደሆን ባለፈው ዓመት ቪኦኤ ሰርሊን ሮዝን ለአድማጮቹ አስተዋውቆ ነበር። በምን ምክንያት ማለት ጥሩ ጥያቄ ነው። ሰርሊን ዋሽንግተን ውስጥ በሚገኘው ሲብሊ ሆስፒታል ላለፉት 20 ዓመታት በየሳምንቱ አርብ አርብ የእንግዳ ወይም የታካሚ መቀበያው አዳራሽ ውስጥ ፒያኖ ይጫወታሉ።
I lost my husband in 1991 and for 5 years I was really what I say at loose ends and I started to get very depressed.
በ1991 ዓመተ ምህረት ባሌ ሞተብኝ። ከዚያ በኋላ ለአምስት ዓመታት ያህል ህይወቴ ተመሳቅሎ መላቀጡ ጠፍቶብኝ ነበር። ከባድ ድብርት ውስጥም ገባው። ከዚያ አንድ ሐሳብ መጣልኝ፣ ሌላ ሰው መርዳት፣ ራስንም ስነ ልቦናዊ በሆነ መልኩ ይረዳል የሚል ሐሳብ። ከዚያ በኋላ ነው ወደ ሲብሊ ሆስፒታል እየመጣው ፒያኖ መጫወት የጀመርኩት።
This means so much to me.
I'm glad.
I can feel my blood pressure drop.
I'm glad.
ፒያኖ ተጫዋቿ ሰርሊን ሮዝና የሲብሊ ሆስፒታል ታካሚን ድምጽ ነበር የሰማ ነው። ባለፈው መጋቢት ወር ደግሞ በሚያደርጉት ጥረት ከፕሬዝዳንት ባራክ ኦባማ ልዩ እውቅና ያገኙ ወጣት ተማሪዎችን ተዋወቅን።
Hello everybody and welcome to the second annual White House Film Festival.
ሰላም ሁላችሁም፣ እንደምናችሁ። ለሁለተኛው አመታዊው የዋይት ሃውስ የፊልም ፌስቲቫል እንኳን ደህና መጣችሁ።
እነዚህ ወጣቶች ለሰሯቸው ፊልሞች ክብር ለመስጠት ለተሰናዳላቸው ልዩ ዝግጅት ወደ ዋይት ሃውስ ተጋብዘው ነው።
We are capable of giving so much.
በዋይት ሃውሱ ፌስቲቫል የታዩት 15 ፊልሞች በአንድ የጋራ ትኩረት የተሳሰሩ ናቸው። ያም the impact of giving back የመልሶ መስጠት ትርጉሙ የሚል ነው።
Last spring I had the idea to dress up like a superhero and help the homeless.
ሱፐር ኤዋን ከተባለው ፊልም የተቀነጨበ ነበረ የሰማችሁት። ዊ ስታርትስ ዊዝ ሚ፣ እኛ የሚጀምረው ከኔ ነው በተባለው ፊልም ውስጥ የተሳተፉ የኮሎራዶ ቦርደር ከተማ የሁለተኛ ክፍል ተማሪዎችንም አገኘን።
So work together and help each other. Things could start to change.
My name is Archer Hadley.
አሁን የሰማነው አርቸር ሃድሊ The Archer Hadley Story የአርቸር ሃድሊ ታሪክ በተባለው ፊልም ላይ ሲናገር ነው። አርቸር ከራሱ የአካል ጉዳተኝነት በመነሳት በትምህርት ቤቱ በራሳቸው የሚከፈቱና የሚዘጉ በሮችን ለማስገጠም የሚውል ገንዘብ ለማሰባሰብ ተነሳሳ። ለራሱ ጥቅም ብቻ ብሎ ሳይሆን ማናቸውም የሚያስፈልገው ሰው እንዲጠቀምበት ብሎ ነው።
I got stuck out in the rain and that was the inspiration for my project.
አንድ ጊዜ መግባት አቅቶኝ ደጅ ዝናብ ደበደበኝ። ያ ነው ይህንን ፕሮጀክት እንድጀምር ያነሳሳኝ። $40,000 ለመሰብሰብ ነበር የተነሳሁት። $87,000 በላይ ሰበሰብኩ።
2015 ዓመተ ምህረት ቪኦኤ አሜሪካውያን ምን ያህል ቸር እንደሆኑ በግንባር ተገኝቶ ለመመልከት እድል ያገኘበት ዓመትም ነበር። ባለብዙ ቢሊዮን ዶላር ከበርቴው በጎ አድራጊ ዴቪድ ሮብስተን የአሜሪካን ታሪክ ጠብቆና ተንከባክቦ ለማቆየት ብዙ ሚሊዮን ዶላር ለግሰዋል። ይህን የሚያደርጉት የሀገሪቱን ታላላቅ ታሪካዊ ስፍራዎች እድሳት ወጪ በመሸፈን ነው።
Philanthropy is an ancient Greek word that means loving humanity. It doesn't mean rich people writing checks. So you can use
ጥንታዊ የግሪክ ቃል የሆነው philanthropy ትርጉሙ ሰብአዊ ዘርን መውደድ ማለት ነው። ሀብታም ሰዎች የሚጽፉት ቼክ ማለት አይደለም። ማንም ሰው የቻለውን ያህል ገንዘቡን ወይም ጊዜውን ጉልበቱን ሐሳቡን ለማህበረሰቡ ለሀገሩ ሊለግስ ይችላል።
ይሁን እንጂ መልካም ተግባር ሌሎችን መርዳት ለሰው ዘር ብቻ የተሰጠ አይደለም። በዓለም ዙሪያ በማናቸውም ቦታ አደጋ ሲደርስ ፈጥነው ከሚደርሱ መካከል የአሜሪካ ፈልጎ አዳኝ ውሾች ይገኙባቸዋል። ከአደጋ የተረፉ ሰዎችን ፍለጋ በየቦታው ያነፈነፉ ይረዳሉ። ቨርጂኒያ ሎርተን አካባቢ በሚገኝ ማዕከል እንደ ፕሪስ ያሉ ልዩ ውሾች ለስራቸው እንዴት እንደሚሰለጥኑ ቪኦኤ ለማየት እድል አግኝቶ ነበር።
One of the best tools that we have to find unconscious people under the rubble.
በየፍርስራሹ ስር ራሳቸውን ስተው የተቀበሩ ሰዎችን ፈልጎ ለማግኘት እጅግ በጣም ከሚያገለግሉ ጠቃሚ መሳሪያዎች መካከል አንዱ እነዚህ ውሾች ናቸው።
እናም በሙዚቃም ይሁን በፊልም ወይም በአገር ወዳድ በጎ አድራጎት ሰዎች ብቻም ሳይሆኑ ሰዎች ያልሆኑ ያላቸውን ማናቸውም እውቀትና አቅም ይችን ዓለም የተሻለች ለማድረግ ይገለገሉበታል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የእናት ሞት ለወጣት ቤተሰብ እጅግ የከፋ ሐዘን ነው። አንዲት እናት በወሊድ ወቅት ስትሞት የተወለደው ወይም የተወለደችው ሕፃን የማደግ ዕድል በአስር እጥፍ ይቀንሳል። የተወለደው ሕፃንና ሌሎች ልጆችም ካሉ የሕክምና አገልግሎት የማግኘትና ትምህርት ቤት የመግባት ዕድላቸው የጠበበ ይሆናል። በዛም ላይ መላው ቤተሰብ የኢኮኖሚ ችግር ይገጥመዋል። በየሁለት ደቂቃዎች አንዲት እናት በእርግዝና ወይም በወሊድ ምክንያት ትሞታለች። ከሚሞቱት እናቶች ከግማሽ በላይ ከሰሃራ በመለስ ባሉት ሀገሮች የሚገኙ ናቸው። ዩናይትድ ስቴትስና የኖርዌይ መንግስት ከአሜሪካ የስነ ተዋልዶ ሕክምና ኮሌጅ ጋር መርክ ለእናቶችና ማንኛውም እናት ክቡር ናት ከተባሉት የግል ድርጅቶች ጋር በመተባበር እንደ አውሮፓ አቆጣጠር ሰኔ ወር ላይ በ2012 ዓ.ም ከሶስት ዓመታት በፊት ማለት ነው የእናቶችን ሕይወት ለማትረፍ ዘመቻ የጀመሩትም ለዚህ ነው። የእናቶችን ሕይወት የማዳኑ ዘመቻ የእናቶችን ሞት በግማሽ ለመቀነስና እናቶች በእርግዝናና በወሊድ ጊዜ በብዛት የሚሞቱባቸው አካባቢዎች የጤና ጥበቃ አገልግሎት ተደራሽነት ለማሻሻል የታቀደ የአምስት ዓመታት ዘመቻ ነው። መጀመሪያ ላይ ተግባራዊ የተደረገው በኡጋንዳና በዚምባብዌ በሚገኙ አራት ወረዳዎች ነበር። ትኩረት የሚሰጠውም በማዋለድና ከወሊድ በኋላ ባሉት 48 ሰዓታት ላይ ነበር። ሁለት ሶስተኛው የእናቶች ሞትና በግማሽ የህፃናት ሞት የሚኖረው በዚህ ወቅት ነው። ይኸው ፕሮግራም እየሰራ እንደሆነ ከተገለጸ በኋላ አምና ዛምቢያ ውስጥ ወደ 12 ወረዳዎች፣ በኡጋንዳ ደግሞ ወደ ተጨማሪ 6 ወረዳዎች ተስፋፋ። በአሁኑ ወቅት የፕሮግራሙ ጊዜ እየተጋመሰ ነው። ውጤቱም አስደናቂ ሆኗል። ኡጋንዳ ውስጥ ፕሮግራሙ ከተጀመረበት ጊዜ አንስቶ የእናቶች ሞት ብዛት በ45% ቀንሷል። በመላ ሀገሪቱ ባሉት ማህበረሰቦች 41% ለሚሆኑት ጠንካራ ስልጠናና ትምህርት ተሰጥቷል። ዛምቢያ ውስጥ በሆስፒታሎች የሚሞቱት እናቶች ቁጥር ትኩረት በተሰጠባቸው ወረዳዎች በ53% ወርዷል። በአሁኑ ወቅት 90% የሚሆኑት ሴቶች በጤና ተቋማት እየወለዱ ነው። እቅዱ ሲጀመር ግን በሕክምና ተቋማት የሚወልዱት ሴቶች 63% ብቻ ነበሩ። በዚህ ስኬት ምክንያት ፕሮግራሙ ወደ ናይጄሪያም እየተስፋፋ ነው። በዓለም ደረጃ ከሚሞቱት እናቶች 14% የናይጄሪያ ሴቶች ናቸው። በዓለም ደረጃ ከሚሞቱት ልጆች ደግሞ 1/4ኛዎቹ ናይጄሪያውያን ናቸው። የሕፃናት መኖር የእድል ጉዳይ ወይም ደግሞ ባለ ሀብት የሚወሰን መሆን የለበትም። ይህ ለሁሉም እውነታ እንዲሆን ተባብረን እየሰራን ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የምሽቱን ዋና ዋና ዜናዎች። የኦሮሚያ ክልል ውስጥ የጸጥታ ኃይሎች እያደረሱ ነው የሚሉት ድብደባና እስራት እየከፋ ሄዷል ሲሉ የየአካባቢው ነዋሪዎችና ተማሪዎች ለአሜሪካ ድምጽ ገልጸዋል። የሩሲያ የአየር ድብደባ በመቶዎች የሚቆጠሩ የሶሪያ ሲቪሎችን መግደላቸውን የሚገልጹ ዘገባዎች በከፍተኛ ደረጃ አእምሮን የሚረብሹ ናቸው። ተጋላጭ ሕዝቦች ላይ የሚደርሱ ጥቃቶችም ለሀገሪቱ ችግር የፖለቲካ መፍትሄ ለማምጣት የተያዙ ጥረቶችን ያበላሻሉ ስትል ዩናይትድ ስቴትስ አስታወቀች። በሚቀጥለው ወር በሚከፈተው የቡሩንዲ የሰላም ድርድር አልካፈልም የሚል ተቀናቃኝ የፖለቲካ ቡድን ላይ ማዕቀብ እጥልበታለሁ ሲል የአፍሪካ ህብረት አስጠነቀቀ።
ክቡራትና ክቡራን አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ18 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 21 ብር ከ28 ሳንቲም፣ የመግዣ ዋጋ ደግሞ 21 ብር ከ18 ሳንቲም ሆኗል፣ ለባንኮች ማለት ነው። አንድ ዩሮ 23 ብር ከ11 ሳንቲም፣ አንድ የእንግሊዝ ፓውንድ 31 ብር ከ41 ሳንቲም ሆነዋል። የብር ጉዳይ ከተነሳ አይቀር ቅድም ቆንጂት ዜናችን ውስጥ ቢል ኮዝቢ የ25,000 ብር ቅጣት ይጠብቀዋል ብለን ነበረ። በዚህ ምንዛሪ ምን ማለት ነው? በዶላር ነው 25,000 ዶላር ወደ ግማሽ ሚሊዮን የኢትዮጵያ ብር ሊሆን ነው ማለት ነው። ቢል ኮዝቢ የሚጠብቀው ቅጣት ዛሬ ቢሆን ማለት ነው የተቀጣው።
ልክ ነው።
ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ማምሻውን ባገኘነው መረጃ መሰረት ነገ ሐሙስ ታህሳስ 21 2008 ዓ.ም አዲስ አበባ በአብዛኛው ፀሐያማ ትሆናለች። ከፍተኛ ሙቀቷ 25 ዝቅተኛው 9 ዲግሪ ሴልሺየስ ይሆናል። ልክ የዛሬ 310 ዓመት በዛሬዋ ዕለት ቶኪዮን የመታት ከባድ የምድር ነውጥ 37,000 ሰው ገድሏል። የዛሬ 93 ዓመት ነበረ ሶቪየት ኅብረት መመስረቷ በይፋ የተነገረው። ከምድር ካለችበት ሚልኪ ዌይ ሌላ ሌሎች የጋላክሲ ስርዓቶች መኖራቸውን የሥነ ህዋ ተመራማሪው ኤድዊን ሀብል የተናገረው ልክ በ1924 ዓ ም በዛሬዋ ዕለት ነበረ ሀብል ቴሌስኮፕ የተሰየመችው በኤድዊን ሀብል ስም ነው። በቢሊዮኖች የሚቆጠሩ ሌሎች ጋላክሲዎች መኖራቸውም በህዋ ውስጥ ይነገራል። እስከ ዝግጅታችን ፍጻሜ ከተሾመ ምትኩ ሱሰኛሽ ጋር እንተዋችሁ። በእኛ በኩል
ሰላም፣
በደህና
ደሩ አድማጮች።
የእንግሊዝኛ የትግርኛ ዝግጅት ይቀጥላል። ከኛ ቀጥሎ ደህና ምሹ። ድምፅሽን አብሳል ከዛፍ ከቋጡ ሰማይ ሲላወስ ደመና ሲለት ብርሃን ሲጠፋ ጨለማ ሲደርስ ጨረቃ ስደምቅ ከዋክብት ሲወጡ ድምፅሽን አብሳል ከዛፍ ከቋጡ Chal chal